አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንት፣ ለጊዜውና ለትብብሮ በጣም እናመሰግናለን። አሁን እንግዲህ ከኢህአዴግ ጋር ሊደረግ የታቀደው ድርድር ሂደት ምን ላይ እንደደረሰ ቢያብራሩልን።
ጥሩ። በመጀመሪያ ደረጃ ጥያቄ ስለቀረበልኝ ከልብ አመሰግናለሁ። አሁን ባለንበት ደረጃ ኢህአዴግና በድርድሩ የተሳተፉ ተቃዋሚ ፓርቲዎች በአጠቃላይ በድርድሩ ስነ ምግባር ላይ ለስምንት ዙር ተደራድረናል። አሁን በመጨረሻው ስምምነት ላይ ተደርሶ ልዩነትም ያለን አስመዝግበን ባለፈው ተጠናቋል። ወደፊት እንግዲህ ዋናው ድርድር ውስጥ ይገባል ብለን ነው የምናምነው። እዚህ ላይ ነው ያለ ነው።
የተስማማችሁበትና ልዩነታችሁን እንግዲህ አጠር አድርገው ቢያብራሩልን።
ለምሳሌ በስነ ምግባሩ አስተያየም ርዕስ ላይ ተስማምተናል። በዓላማው ላይ ተስማምተናል። ታዛቢዎች ላይ ተስማምተናል። በንግግር አቀራረብ፣ በቦታ፣ በበጀት ታዛቢዎች እንዴት ይሆናሉ፣ ለምሳሌ የውጭ የሀገር ውስጥ ታዛቢ፣ የሚዲያ አጠቃቀም፣ በእነዚህ ላይ ሁሉ ተስማምተናል። በአጠቃላይ በአራት ዋና ዋናና በ12 ንዑሳን ነጥቦች ላይ የተመለከተ የድርድር ስነ ምግባር የያዘ ያው ቴክኒካሊቲውም በሙሉ ተስማምተናል።
ምን አይነት ስምምነት ነው የደረሳችሁት? ከስነ ምግባር አንጻር አጠር አድርገው ቢያስረዱን።
ከስነ ምግባር አንጻር የደረስነው እያንዳንዱ ተናጋሪ እንዴት ንግግሩን ማቅረብ እንዳለበት፣ መድረኩን ማን መምራት እንዳለበት፣ ታዛቢዎች እንዴት መቀመጥ እንደሚገባቸው፣ ምን ምን ላይ መተቸት እንደሚገባቸው፣ ሚዲያ የሚገለጽላቸው እንዴት እንደሆነ፣ በአጠቃላይ እነዚህና እነዚህን በመሳሰሉት ነው። በዓላማውም ላይ ዓላማው በአጠቃላይ ለሰላማዊ ፖለቲካዊ ትግልና በድርድሩ የዚችን ሀገር ችግር የምንፈታበትን ሁኔታ የሚያስገነዝብ ሆኖ በእነዚህና በመሳሰሉት ላይ ተስማምተናል።
ያለያያችሁት?
በጣም አለያይቶን የነበረው አንደኛው ርዕሱ ነበር። ርዕሱ በመጨረሻው ተስማምተንበታል ሙሉ በሙሉ። አሁንም እንደ ልዩነት ሆኖ የነበረው ነጻ አደራዳሪ ነበረ። ፖለቲካ ፓርቲዎች የሚሉት በገዢው ፓርቲና በተወሰኑ ፓርቲዎች አካባቢ ደግሞ ከኛ ውስጥ በዙር ድርድሩ ይካሄድ ነበረ። እነዚህን ሁሉ ሁኔታዎች አቻችለን በባይላተራል ደረጃ የተለያየን ፓርቲዎች ከገዢው ፓርቲ ጋር እንደራደርም የሚል ነበረ። በመጨረሻ ግን ሰፊ ውይይት ከተደረገ በኋላ ከኛ መካከል የሚመረጥ አደራዳሪ ወይንም ሰብሳቢ ሚናው በጣም ከፍተኛ ያልሆነ ገዢውን ፓርቲና ተቃዋሚ ፓርቲዎችን ከኛ ውስጥ ሰው ተመርጦ እንዲያደራድር ነው ስምምነት ላይ የተደረሰው። ከእያንዳንዱ ፓርቲ ቋሚ ተደራዳሪዎች አሉ። ከእነዚህ ፓርቲዎች በምርጫ ሶስት ሰዎች ያህል አንድ ዋና አደራዳሪ ሆነው እንደ ሰብሳቢ ሆነው ያገለግላሉ። ቋሚ ነው፣ ተዘዋዋሪ አይደለም ወይንም በፈረቃ አይደለም።
አቶ አሰፋ ሀብተወልድ በድርድሩ ለመሳተፍ የወሰናችሁበት ምክንያት ምንድን ነው?
በድርድሩ ላይ ለመሳተፍ የወሰንነው በአጠቃላይ ስንመለከት የኢትዮጵያ ረዥም የመንግስትነት እድሜ ውስጥ ሰላማዊ የፖለቲካ ስርዓት ወይንም ደግሞ በምርጫ እና በፓርቲዎች መፈራረቅ የተያዘ ስልጣን እስከ ዛሬ የለም። አሁን ባለው ሁኔታ እና ዓለም ከደረሰበት ሁኔታ ኢትዮጵያችንም የሰላማዊ ፖለቲካ በምርጫ እና በስልጣን መፈራረቅ ተቃዋሚ ፓርቲ እና ገዢ ፓርቲዎች በሰላማዊ ስነ ስርዓት ስልጣን የሚፈራረቁበትን ሁኔታ ይገኝበታል ብለን ነው ወደዚህ ድርድር የገባ ነው። በአጠቃላይ ድርድሩ የሀገር ችግር በጥቅልም ሆነ በዝርዝር በሰለጠነ ዘዴ ይፈታል ብለን ገምተን ነው የገባ ነው። የሀገራችንንም የፖለቲካ ታሪክ ወደ ሰለጠነ የፖለቲካ አካሄድ ለመቀየር ይረዳናል የሚል ግምት አለን። በተለያየ ሁኔታ እና አካባቢ ያሉ የህዝባችን ጥያቄዎችና የተወሳሰቡ ችግሮችን በዚህ ድርድር ከሞላ ጎደል ይፈታሉ ብለን እናምናለን። ገዢው ፓርቲ በዚህ በስነ ምግባር መግቢያውና በየአጋጣሚው በሀገራችን ጉዳይ ከሰማይ በታች የማንደራደረው ነገር የለም የሚልም ቃል ከከፍተኛ ባለስልጣናቱ በመስማታችን እነዚህን ሁሉ ተስፋ አድርገን ሰላማዊ ፖለቲካ በዚች ሀገር ላይ ይሰፍናል ብለን ገብተናል። ከሁሉ በላይ ደግሞ ክቡር የሀገሪቱ ፕሬዚደንትና ክቡር የሀገሪቱ ጠቅላይ ሚኒስትር ይህንን የመደራደሪያ ሀሳብ በየአጋጣሚ ለምሳሌ ፓርላማ ሲጠርሱ ወይም ሪፖርት ሲያቀርቡ ደጋግሞ ስለገለጹ መሳተፉ ጉዞውን በሀቅ የምንከታተል ከሆነ የተሻለ የፖለቲካ ሂደትና ሰፋ ያለ የፖለቲካ ምህዳር በሀገራችን ይሰፍናል ብለን በመገመት እና በመተማመን ገብተናል። እንግዲህ ሁሉም ነገር ወደፊት ከድርድሩ ነው የሚገኘው። ወደፊት ረጋ ብለን እናያለን ይሄንን ሁሉ። ሌላው ምንድነው በአገራችን ሰላማዊ ፖለቲካ ማራመጃው ድርድርና ድርድር ብቻ ነው ብለን ገምተናል። ገዢው ፓርቲም ደግሞ በዚህ ዘመን በተለይ አሁን ካለው የህዝብ መነሳሳት አቋያ የፖለቲካ አቋሙን ካለሳለሰ መሳተፉ ውጤት ይኖረዋል የሚለው ግምታችን በጣም ከፍተኛ ስለሆነ እንግዲህ ገብተንበታል። ለሰለጠነ ፖለቲካ ደግሞ መደራደር፣ መነጋገርና ትምምን መፍጠር ለፖለቲካ በተለይም ደግሞ ለተረጋጋ ፖለቲካ ትክክለኛ ዘዴ ነው ብለን እነዚህን ሁሉ በመተማመን ገብተናል።
እንግዲህ ከድርድሩ የምትጠብቁት ነገር ምንድነው የሚል ጥያቄ ላቀርብ ነበር። በሰፊው የዘረዘሩት መሰለኝ እዚህ ላይና የቀራል ለሚሉት ካለ እንግዲህ ቢጨምሩበት።
በድርድሩ እጅግ ብዙ ነገሮችን እንጠብቃለን። በአሁኑ ጊዜ ኢትዮጵያችን ውስጥ በተለያየ ክልሎችና አካባቢዎች ያሉት የህዝብ ችግሮች ሰላማዊና ዴሞክራሲያዊ በሆነ መልክ እንዲፈታ እንፈልጋለን። ይህንንም ደግሞ በተለይ በሰላማዊ መልክ የተደራጀን ፖለቲካዎች በሰላማዊ መንገድ ከገዢ ፓርቲ ጋር አስፈላጊም ከሆነ ከህዝብ ጋር እንደገና ደግሞ ገዢ ፓርቲ ከማናቸውም በፖለቲካ ተደራጅቶ በሀገርም ውስጥ ሆነ በውጭ ኖረው በኢትዮጵያችን ጉዳይ ያገባናል የሚሉ ሁሉ እንዲደራደሩ ፍላጎታችን ነው እና የዳበሩ ሀገሮች ኤክስፒሪየንስ ይህንን ነው የሚያመለክተው። ድርድር ደግሞ ግጭትና መሰል ችግሮችን ማስወገጃ ዘዴ ነው። ግጭትን በግጭት ጦርነትን በጦርነት መፍታት የተቻለበት ጊዜና ምሳሌ ማግኘት አንችልም። ማናቸውም ግጭት በድርድርና በሰላማዊ መንገድ ስለሚፈቱ የኢትዮጵያ መንግስትም ወይንም የኢህአዴግ መንግስት ይሄንን አጥኖ ትክክለኛ የሆነ የድርድር ስነ ስርዓት ውስጥ እንዲገባ ነው የምንፈልገው። ለሀገራችን ሰላም፣ ለሀገራችን ልማት፣ ለሀገራችን እድገትና ብልጽግና ከዲሞክራሲ ጋር በተጣመረ ሁኔታ አንድ ትልቅ ግብ ላይ እንደርሳለን፣ ለትውልድም አንድ ትልቅ ነገር እና የረጋ የፖለቲካ አካሄድ እንፈጥራለን ብለን ተስፋ በማድረግ ነው እዚህ የገባ ነው።
በመጨረሻ ግን አንድ ጥያቄ፣ እንግዲህ ማንኛውም የፖለቲካ ድርጅት መስርቶ ሲንቀሳቀስ ውሎ አድሮ ስልጣን ይዞ ለሀገሪቱ ይበጃል የሚለውን በእነሱ እይታ ለማምጣት እንደመሆኑ መጠን በተናጠል የሚደረጉ ትግሎች ትንሽ ከበድ ሊሉ ስለሚችሉ በህብረት ተቃዋሚ ፓርቲዎች አንድ ጠንካራ ድርጅት መስርተው ለመንቀሳቀስ ቢችሉ የሚለውን ጥያቄ እንዴት ያዩታል?
ይሄ በጣም ትክክለኛ ጥያቄና መሆንም የሚገባው ነው። ኢትዮጵያ ውስጥ የመድብለ ፓርቲ ወይንም ደግሞ የተለያዩ ፓርቲዎች አካሄድ ጉዳይ ከጥንት ጀምሮ የመጣ ባህል ባለመሆኑ ፓርቲዎች ይመሰረቱና እንደ አካባቢ ይመጡና የሚከተሉትም ርዕዮተ ዓለምና ፍልስፍና የተቀራረበ ሆኖ በዳበረ እውቀትና በሰለጠነ ዘዴ ባለመያዙ መለያየት ይመጣል። በአሁኑ ጊዜ ለምሳሌ የእኛ ፓርቲ መያድና ሰማያዊ ፓርቲ በትብብር መስራት ጀምረናል። በግልጽ ወደፊት ደግሞ ሌሎች ፓርቲዎች እኛ ጋር እንደሚመጡና አንድ ላይ እንደምንሰራ ተስፋ እናደርጋለን። የፖለቲካ ጉዳይ በጣም ሴንሲቲቭ ስለሆነ ቀስ በቀስ መቀራረብ ይመጣል ብለን ተስፋ እናደርጋለን። አሁን እኛ ሁለታችን የጀመርነው ውስጥ ሌሎች ይገባሉ ብለን ተስፋ እናደርጋለን እና በህብረት መስራት በጣም ተገቢ ነው። ነገር ግን እስከዛሬ ሊሆን አልቻለም በልዩ ልዩ ምክንያት ኢትዮጵያ ውስጥ። ወደፊት ግን የህዝብ ጥያቄም ስለሚሆን በስርዓት ይሆናል ብለን እንገምታለን።
በምን መልክ ነው አሁን አብራችሁ የምትሰሩት ከሰማያዊ ፓርቲ ጋር?
ከሰማያዊ ፓርቲ ጋር የደረስንበት የትብብር ውል ላይ ነው። አቋማቸው እንዳለ ነው። አቋማችን እንዳለ ነው። አንድ በሚያደርጉን ነገሮች ላይ እንሰራለን። በሌሎቹ ነገሮች ላይ ደግሞ እየተመካከርን አሰራራችንን አንድ ላይ እናካሄዳለን። ለምሳሌ ህዝባዊ ስብሰባ ሰማያዊ ቢኖረው መያድ ተሳታፊ ነው። መያድ ቢኖረው ሰማያዊ ተሳታፊ ነው። ወደ ክልሎች እና ወደ ዞኖች፣ ወደ ወረዳዎች ዴሌጌሽን ወይንም ደግሞ የፕሮፓጋንዳ ስራ የሚሰሩ አባላት በምንልክበት ጊዜ ይህንንም ሁሉ በተጣመረ ሁኔታ ነው የምንሰራው። ዋናው ነገር ቀስ በቀስ አስተሳሰብን አዋህደን ፖለቲካ ፓርቲያችንን አንድ ለማድረግ ነው እና ይሄ ረዥም ጊዜ ወይንም ደግሞ እንደ አገባባችን አጭር ጊዜ ይፈጃል ብለን እንገምታለን እና አስተሳሰብን በጋራ እየገነባን ያለ ነው። ትልቁ ጥያቄ ይሄ ነው።
እሺ፣ እንግዲህ አቶ አሰፋ ሀብተወልድ ወደ ማገባደድ ነንና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ?
በኢትዮጵያ እንግዲህ ለረጅም ዘመናት ልምዳችን ጦርነት ብቻ ነው። አንዱ አንዱን በጦርነት አስወግዶ ስልጣን ይይዛል። ስልጣኑን ወይንም በሌላ መልክ በህዝብ ላይ ይጭናል። ከአሁን በኋላ ኢትዮጵያችን በምንም ምክንያት በገዢ ፓርቲም ሆነ በሌላ አገባብ በሰላማዊ መንገድ እንጂ በምንም መልክ ስልጣን ህዝብ ላይ በውጊያና በመሳሰሉት ነገሮች የመጫኑ ነገር የሚያዋጣ አይደለም። ለዚህም ደግሞ መፍትሄ እንዲሆን መንግስት በውጪም ካሉት በልዩ ልዩ ምክንያት ተበደለናል ከሚሉትም ጋራ በሆደ ሰፊነት ተነጋግሮ አገራችን ላይ የሰላማዊ ፖለቲካዊ ትግል ብቻ በምርጫ በመሸናነፍ እንዲሆን ምኞታችንም ነው ፍላጎታችንም ነው። መያድ ይሄንን ነው የሚተገብረው። መያድ ከተመሰረተ ወደ 24 አመቱ ነው። በዚህ እድሜ ሰፊ ልምድ አዳብሯል። በአሁኑ ጊዜ አባላቶቻችንን በማስተማር ጭምር ሰፋ ወዳለና አድማሱ ወደ ሰፋ ምህዳሩም ወደ ሰፋ የፖለቲካ አካሄድ ውስጥ እየገባ ነው። አባላቶቻችንም እየጨመሩ በመማርና በመሳሰለው መልክ ፓርቲውን እያጠናከሩ ስለሆነ በዚህ አይነት እንቀጥላለን። ሰላማዊ የፖለቲካ ትግል ዕውቀት ላይ ተመስርቶ እንዲቀጥል ነው ምኞታችን።
እሺ፣ እንግዲህ አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንት ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ።
ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር፣ ለትብብሮና ለጊዜው በጣም እናመሰግናለን። ተቃዋሚ ፓርቲዎች ከገዢው ፓርቲ ኢህአዴግ ጋር ድርድር ለማድረግ በታቀደው መሰረት መድረክ ሲሳተፍ ከቆየ በኋላ ከቅድመ ድርድሩ በአጠቃላይም ከድርድሩ መውጣቱን ተናግሯል እና ለምንድን ነው መድረክ ይህን ውሳኔ የወሰደው?
በመጀመሪያ ነገር ኢህአዴግ እደራደራለሁ ብሎ አልቀረበም። ውይይትና ክርክር እንዲደረግ ፈልጋለሁ ብሎ ነው ጥሪ ያደረገው። እኛ ደግሞ ሁኔታው ድርድር የሚጠይቅ እንጂ እንዲሁ ውይይትና ምክክር ክርክር የሚባለው አካሄድ ኢትዮጵያ ያለችበትን ሁኔታ አይመጥንም በማለት ድርድር እንዲገባ ከፍተኛ ጥረት ያደረግነው እኛ ነን እና በአሁኑ ጊዜ ኢህአዴግ ከጠራውና ካቀናጀው ሂደት ውስጥ ራሳችንን ለማግለል የተገደድ ነው። ከአንድም በላይ ምክንያቶች ነው። አንደኛ ኢህአዴግ የአገር አቀፍ የፖለቲካ ፓርቲዎች የተባልነውን ወደ 21 የሆነውን ጠርቶ አካሄዶ በዚህ አይነት ነው የሚለው አካሄድ የማያስኬድ ነው። አካሄዱ ላይ ለውጥ እንዲደረግ ያቀረብነው ጥያቄ ተቀባይነትም አላገኘም። ሁለተኛ ለድርድሩ ራሱ አስተማማኝ ሁኔታ መፈጠር አለበት። ኢህአዴግ ምንም ድርድርም ውይይትም እኛንም መሰብሰብም ሳያስፈልገው እርምጃ በመውሰድ የህዝቡን አመኔታ ማግኘት አለበት። በዚህ በምናደርገው ስብሰባ ላይ ወይም ሂደት ላይ ይሄም ማለት መድረክ አሁን ወደዚሁ ኢህአዴግ ጥሪ ተቀብሎ የመጣው መሪዎቹ በታሰሩበት ሁኔታ ነው። በተለይ የመድረክ ምክትል ሊቀመንበር የሆነው ዶክተር መረራ ጉዲናንም በማያሳምነን ሁኔታ ይህንን ጊዜያዊ አስቸኳይ አዋጅን በመንተራስ ባሰበበት ሁኔታ ላይ ነው ወደ ውይይት የገባ ነው። ፖለቲካ ምህዳሩን በማደላደሉ ረገድ ማለት ነው የሚገኝ ውጤት ካለ በማለት ነው የቀረብ ነው። የአስቸኳይ ጊዜ አዋጁንም በማንሳት ከህዝባችን ጋር እየተገናኘን የምንናገርበትን ሁኔታ ይፍጠር ብለንም መልእክት አስተላልፈናል። ሁለት ወር በላይ በተገናኘንባቸው መካከል ኢህአዴግ ግን በማንኛውም የእምነት አስራጭ በሆኑ ሁኔታዎች ላይ እርምጃ ሳይወስድ በጣም በማቃለል ነው ሁኔታውን ሲይዝ የነበረው። ውጤት ያለው ሂደት ውስጥ ነው መሳተፍ የምንፈልገው እንጂ ውጤትም ሊያስገኝ በማይችል ሂደት ውስጥ መቆየት ስላልፈለግን ነው።
እንግዲህ መጀመሪያ ላይ አንስተው ነበረ በህብረት 21 ድርጅቶች እንዲሁ አንድ ላይ መደራደርም እንዴት እንደሚቻል የሚል ጥያቄ አንስተው ነበርና መድረክ በምን መልክ እንዲካሄድ ነበር የፈለገው?
መድረክ እንግዲህ አማራጮች አቅርቧል። አንደኛ በፖለቲካ ሜዳሩ መድረኩ ላይ ጎላ ያለ ሚና የሚጫወቱ ተቃዋሚ የፖለቲካ ድርጅቶችና የፖለቲካ ድርጅቶች ስብስቦች ይታወቃሉ። አንድም እንቅስቃሴ ሲያደርጉም ታይቶም አይታወቁ ሁሉ ናቸው አንድ ላይ የተጠሩት። የዚህ አይነት የህዝብ ብሶትን ይዞ ያንን ለመቅረፍ የሚንቀሳቀስ ድርጅት ምቼም ወይም ድርጅቶች ከዛ ከልይተው መታወቅ አለባቸው። ስለዚህ ይሄንን መንፈስ ይዘን መድረክና መድረክን የሚመስሉ ወይም የመድረክ አይነቱ ችግር ያለባቸው እንቅስቃሴያቸውም በኢትዮጵያ ፖለቲካ መድረክ ላይ ጎላ ብለው የሚታዩ እነዚህ ድርድሩን ይምሩት የሚል አንድ አማራጭ አቀረብ። እንደውም ከመድረክ ጋር አብረው ቢሆኑ በሚል ለምሳሌ ሰማያዊ ፓርቲንና የመላ ኢትዮጵያ ዴሞክራሲያዊ ድርጅት መኢአድን አብረን ከነሱ ጋር ብንሆን ነው ውጤት ያለው ድርድር ውስጥ ኢህአዴግን ማስገባት ይቻላል የሚሉ ሀሳብ አቅርቦ ነበረ መድረክ። ይሄ ሳይሳካ ሲቀር እንግዲያው መድረክ ዋና ተቃዋሚ ፓርቲ ነው በኢትዮጵያ ፖለቲካ ህይወት ውስጥ። ባለፈው ሁለት ዓመት ገደማ የተካሄደው ምርጫ ላይ እንኳን ውድድር ላይ ከኢህአዴግ ቀጥሎ ከፍተኛ እጩዎቹን ያቀረበ በፓርላማም እንደዚሁም ለክልሉ ግንባር ነው መድረክ። ዝም ብሎ አንድ ፓርቲ አይደለም፣ የአራት ፓርቲዎች ግንባር ነው። እና ስለዚህ የዋና ተቃዋሚ ኃይልነቱ ሚና ሊታወቅለት ይገባል። ካልሆነ በጉባኤው ላይ አንዱ ፓርቲ የሚለው ሌላ እየተቃረነ እንዲሁ የጫጫታ የጨረባ ድግስ ነው የሚሆነው። እና ይሄ አካሄድ ለውጤት አያበቃንም። ሌላውን ማሳነሳችን አይደለም፣ ነገር ግን የዋና ተቃዋሚነት ሚናችንን ኢህአዴግም እንደዚሁ ሌሎችም ሀገር አቀፍ ፓርቲዎች ሁሉ ሊቀበሉትና በዚህ አካሄድ ላይ ብንስማማ መልካም ነው የሚል ከአንድም በላይ አማራጮችን ነው ያቀረብነው።
ፕሮፌሰር በየነ ጴጥሮስ፣ ድርድር እንግዲህ ድርድር ነው። ድርድር ገና ከመጀመሩ በፊት በዚህ መልክ ከመለያየት ወይም ከመተው ይልቅ መድረክ ራሱን እንደ አብይ ፓርቲ ወይም ዋና ፓርቲ አድርጎ የሚያይ ከሆነ በድርድሩ ተሳትፎ እስከሚችለው ድረስ ዋናነቱን በተግባር እያሳየ ሌሎችን ለማስተባበር እየሞከረ በድርድር ሂደት እንደዚህ በችኩል ከማቋረጥ ይልቅ የሚቻለውን ጥረት አድርጎ በዋናነት የሚያዩን ራሱን ያለውን ብቃት በተግባር እያሳየ በበለጠ ማሰባሰብ የሚችልበት ሁኔታ አልነበረ?
ይህንን ለማድረግ አቅማችን ያለንን ሁሉ አሟጠን ተጠቅመናል። እንግዲህ ዋና ቁም ነገሩ ለድርድሩ እድል አልነበረም፣ አሁንም የለም። አሁንም ዝም ብሎ ቀልድ ነው። የኢትዮጵያን ሕዝብ ጉዳይ ያው ዝም ብሎ አልባሌ ነው። ጥቅማ ጥቅሞችም ያገኙ አሉ። ከነዚህ የሀገር አቀፍ ፓርቲ ከሚባሉቱ መካከል ኢህአዴግ የሚደጉሟቸውም አሉ። እነዚህን ደግሞ ለነገሮች እንዳይኳጩ አቅጣጫ እንዳይዙ እንዲሁ በመንጫጫት አንዱ ያለው ሌላኛው ጉዳዩ ይግባውም አይግባውም የዚህን ድርድርን ፋይዳ ምንነቱንም ነው በቂ ግንዛቤ የሌለው ስብስብ ሆነን ያገኘ ነው። በጣም አዝናለሁ። ስለዚህ እኛ ከኢህአዴግ ጋር ስንደራደር ደግሞ በነገራችን ላይ የመጀመሪያ ጊዜያችን አይደለም። እስከማስታውሰው ድረስ ለሶስተኛ ጊዜ እንደዚህ መድረክ መገናኘቱ ነው ከኢህአዴግ ጋር።
አዎ፣ ግን ለምን እየተቋረጠ ይኖራል ታዲያ? ሊገፋ የሚችልበት መንገድ መፈለጉ አይሻልም ወይ?
ያ ይሄ እንግዲህ በእውነቱ ገዢው ፓርቲ የሚጫወተው ጨዋታ ነው። እኛ ለአመታት ያለፈ 10 አመት ሙሉ ቁጭ ብለን በፖለቲካ ምህዳሩ ዙሪያ እንደዳደር እያል በጽሁፍ በደብዳቤ በምንሰጣቸው መግለጫዎች በተለያየ መንገድ በግንባርም ቀርቦ መነጋገር ስንችል ወደ ድርድር እንግባ የምለውን ሀሳብ እኮ ይዘን የቆየን ነን። እዚያ ለዚህ ሀገር መልካም የፖለቲካ ህይወት ውስጥ ነው መግባት የሚቻለው በድርድር በንግግር እንደሆነ በመግባባት እንደሆነ መድረክ በቂ ልምድም አለው ግንዛቤውም ይሄ ነው። አሁን በዚህኛው ግንኙነት ለድርድር እድል የለም።
ከኢህአዴግ ጋር መደራደር አይቻልም፣ መስራት አይቻልም ከተባለ መድረክ ብዙ ልምድ አለው፣ ለመንግስትነት ይበቃል ብለውኛል። ሌሎች ደግሞ እንደዛ ሊያዩት ይችላሉ። በእውነት ተቃዋሚዎች ተጠናክረው ከኢህአዴግ ጋር የሚወዳደሩ አይነት ለስልጣንም ሆነ ለምርጫም ሆነ የሚወዳደሩ አይነት ሆነው ተባብረው ጠንካራ ድርጅት ሊፈጥሩ የሚችልበት ሁኔታ ወይም እድል ያለ ይመስሎታል ኢትዮጵያ ውስጥ?
እኛ እንግዲህ የምንለው ተፈጥሯል ነው። ተፈጥሯል አለ። የሚያስፈልገው የፖለቲካ ምህዳሩ ለሁሉም ተደራሽ የመሆን ጉዳይ እንጂ
ተፈጥሯል ማለት መድረክ ማለት ሆኖ
ያ መድረክም ሌሎችም ትረት የሚያርጉ ፓርቲዎች አሉ።
እሺ እንግዲህ ፕሮፌሰር በየነ ጴጥሮስ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እሺ እኔም ለተሰጠኝ እድል አመሰግናለሁ።
አቶ ልደቱ አያሌው ለጊዜውና ለትብብሮና አመሰግናለን። መድረክ ለድርድር ከመወያየቱ ወጥቷል። የወጣበትን ምክንያት እንግዲህ ፕሮፌሰር በየነ ጴጥሮስ መድረክ አራት ድርጅቶችን ያቀፈ ከሁለት አመታት ገደማ በፊት በተካሄደው ምርጫ ከኢህአዴግ ቀጥሎ ከፍተኛ እጩዎችን ያቀረበ በመሆኑ ከሌሎቹ ልምድ ያለውና ጠንከር ያለ ድርጅት በመሆኑ ድርድሩን በመምራት ቢሳተፍ መልካም ነው የሚል ሀሳብ አቅርበን ተቀባይነት አላገኘንም ብለው ነበር። ከዛ ጋር አያይዘውም ከ21 ድርጅቶች ጋር እንዴት መደራደር እንደሚቻልም አናውቅም የሚል ሀሳብ አቅርበው ነበርና በዚህ ላይ ምን አስተያየት አሉት?
ሁለቱን ለያይቶ ማየት ጠቃሚ ይመስለኛል። 21 ድርጅቶች ለድርድር መቅረባቸው እርግጥ ነው የድርድሩን ሂደት አስቸጋሪ ያደርገዋል። ስለዚህ ኢዴፓም ይሄ ነገር አሳስቦት ድርድሩ ከመጀመሩ በፊት አንድ መግለጫ አውጥቶ ነበርና ኢህአዴግ ያው ገዢ ፓርቲ ነው፣ አንድ ድርጅት ሆኖ ይደራደራል። ተቃዋሚዎች ሲቻል አንድ ኮሚቴ ነገር አቋቁመን በጋራ መደራደር የምንችልበት ሁኔታ ቢፈጠር፣ አንድ መሆን እንኳን ካልቻልን ቢያንስ ሁለት ወይም ሶስት ሆነን ከምንቀራረበው ጋር ተባድነን እንቀርብ የተሻለ ነው የሚሆን። አለበለዚያ 21-22 ድርጅት በአንድ የድርድር ጠረጴዛ ዙሪያ የሚያደርገው ድርድር አስቸጋሪ ይሆናል የሚለውን ነገር እኛም እንጋረዋለን። ይሄን መግለጫ ካወጣን በኋላ አንድ አምስት ፓርቲዎች የመግለጫችንን መንፈስ አምነውበት በድርድሩ ሂደት እየተማከሩ ከኛ ጋር ለመስራት ቢያንስ በቃል ደረጃ ስምምነት ላይ ደርሰን እስካሁን በነበረውም ሂደት እየተማከርን ድርድሩን ለማካሄድ እየሞከርን ነው። የመጀመሪያው ግን መድረክ የተለየ ቦታ ይሰጠው። ኢትዮጵያ ውስጥ ያለው ጠንካራና ሀቀኛ ተቃዋሚ መድረክ ብቻ ነው እና ከኢህአዴግ ጋር ብቻችን ልንደራደር ይገባል የሚል ጥያቄ ነበር። አሁን ትንሽ ስለዘብ ብሎ ደግሞ የተሻለ ቦታ ሊሰጠን ይገባል የሚል አባባል ነው የቀረበው። ይሄ የተቀባይነት የሚያገኝ አስተሳሰብ አይደለም። እርግጥ ነው መድረክ የአራት ፓርቲዎች ጥምረት ነው። አራቱ ፓርቲዎች ከፈለጉና ይጠቅመናል ካሉ በአራት ፓርቲ ገብተው መደራደር ይችላሉ። አይጠቅመንም፣ አንድ ላይ መደራደሩ ይጠቅመናልም ካሉ አንድ ሆነው ሊደራደሩ ይችላሉ። ያ የነሱ ምርጫ ነው። ነገር ግን ትንሽ ደስ በማይል መልኩ እኛ ጠንካራንን፣ እኛ የተሻልንን፣ እኛ ልምዳለን፣ ብቻችን ከኢህአዴግ ጋር እንደራደር የሚለው ጸረ ዲሞክራሲ የሆነ አስተሳሰብ ነው። ኢህአዴግን የተጠላበት አንዱ ምክንያት ይሄ ነው። እንደውም ኢህአዴግ ተሽሏል። አሁን በብሔራዊ ደረጃ እውቅና ያገኙ ፓርቲዎች ሁሉ እንዲደራደሩ ነው የፈቀደው። ከሁሉም ጋር እደራደራለሁ ነው ያለው። አንድ ተቃዋሚ የሆነና ለዲሞክራሲ ይታገላል የሚል ፓርቲ እኔ ብቻዬን ከኢህአዴግ ጋር እደራደር ወይም የተሻለ ቦታ ይሰጠኝ ብሎ መጠየቅ አንድ ዲሞክራቲክ የሆነ አስተሳሰብ ነው። ኢህአዴግም አይቀበለውም። ኢህአዴግ ብቻ አይደለም፣ ኢህአዴግ እንዲቀበለው እኛ እንቀበለው። ስለዚህ በድርድር ዙሪያ የሚቀርቡ ፓርቲዎች ሁሉ በእኩልነት መንፈስ መብታቸው ተከብሮ መደራደር አለባቸው።
ከዛ ጋር ተያይዞ እንግዲህ የሚሉት ምንድን ነው፣ እነዚህ አነስተኛ ድርጅቶች ምን ያህል ድጋፍ እንዳላቸውም አይታወቅም፣ በተቃውሞም ቢሆን ምን ያህል አስተዋጽኦ እንዳላቸውም አይታወቅም እና በዛ ደረጃ መታየትም ተገቢ እንዳልሆነ አድርገው ነው እንግዲህ የሚናገሩት።
እንግዲህ ማን ጠንካራ ነው ማን ደካማ ነው እዛ ክርክር ውስጥ መግባት አልፈልግም። መለኪያ ይሆን የነበረው በህዝብ ተመርጠን ተወካዮች ምክር ቤት ወይም ክልል ምክር ቤት መቀመጫ ቢኖረን ያን መቀመጫ ጠቅሶ እኔ የተሻልኩ ነኝ ማለት ይቻላል። በኢትዮጵያ ፖለቲካ በመቆየት ረገድ ብዙ ዓመት አስቆጥር ያለው ከሆነ ሌላ ጉዳይ ነው። በአባላት ብዛት፣ በህዝብ ድጋፍ ሁላችንም የተሻለ ጥንካሬ ያለን ብለን እናምናለን። አንዳችን ከሌላችን ጋር ስንነጻጸር ግን በመሰረቱ ኢትዮጵያ ውስጥ ያለን ተቃዋሚ ፓርቲዎች አሁን በእኔ እምነት ለኢትዮጵያ ህዝብ ትግል የሚመጥን ጥንካሬ ያለን ብዬ አላምንም። ሁላችንም ደካሞች ነን። እየታገልን ያለነው ገና ለመጠናከር ነው። እነ ዶክተር በየነ የሚመሩትን ፓርቲ አንዳችንን ከሌላችን እናወዳድር ካል እኛ ከነሱ እንሻላለን የምንልበትን ብዙ ነገር መጥቀስ ይቻላል። ግን ጠቃሚ ነው ብዬ ነው። ስለዚህ አዎ፣ ፕሮፌሰር በየነ ለረዥም ዓመት የኢትዮጵያ ፖለቲካ ውስጥ ቆይተዋል። እሳቸው የመሯቸው የፖለቲካ ድርጅቶች ሁሉ ከጊዜ ወደ ጊዜ እየተዳከሙ የኢትዮጵያ ፖለቲካ ቦታ እያጡ ሲሄዱ እንጂ ሲጠናከሩ አላየንም። ግን ዋናው መታየት ያለበት መርሁ ነው። አንድ ፓርቲ ባህል ደረጃ ተመዝግቦ ክራይቴሪያውን አሟልቶ ፈቃድ እስካገኘ ድረስ ማክበር አለብን። እውቅና አለው።
እንዲህ አይነት አስተሳሰብና መርህ የሚያራምድ ተቃዋሚ ፓርቲ ደግሞ ነገ መንግስት የመሆን እድል በታሪክ አጋጣሚ ቢያገኝ የሌሎችን መብት ሊያከብር አይችልም፣ ይጨፈልጋል። መብታቸው ነው ጥሎ መውጣት። ያን እናከብራለን፣ ግን ለአገር አሁን ኢትዮጵያ ላለችበት ተጨባጭ ሁኔታ ግን ይጠቅማል ብለን አናምንም። ኢህአዴግም አምባገነና የሆነ አስተሳሰቡን ትቶ ለዘብ ብሎ ከተቃዋሚዎች የሚቀርበውንም ሀሳብ ለመቀበል ክፍት መሆን አለበት። ተቃዋሚዎቹም ደግሞ በሆደ ሰፊነት እያንዳንዱ የምናቀርበው ሀሳብ ተቀባይነት እንዲያገኝ ሳይሆን የሀገርና የህዝብ ጥቅም የሚገኝበትን ነጥብ ላይ ትኩረት አድርገን ሲሪየስሊ መወያየት አለብን።
እንግዲህ ቅድም ያነሱት ጉዳይ አለ። እናንተ በበኩላችሁ አምስት ድርጅቶች ጋር እየተመካከራችሁ እንደምትሰሩ በዚህ በድርድር ጠቀስ አድርገዋል እና አንደኛ እነማን ናችሁ? ሁለተኛ ደግሞ በምን መልክ?
ያው እንግዲህ ፓርቲዎቹ ሰማያዊ ፓርቲ፣ መኢአድ፣ ኢዴፓ፣ ኢራፓ እና መኢዴፓ የሚባል ፓርቲ እንዲሁም አንድ ሌላ ተጨማሪ ስድስተኛ ፓርቲ በሂደቱ ውስጥ አብሮ ጀምሮ እንደነበር አውቃለሁ። እና እነዚህ አምስት ወይም ስድስት ፓርቲዎች መጀመሪያ ለምሳሌ በድርድሩ ሞዳሊቲስ ላይ አማራጭ ሀሳብ እንድናቀርብ ሲወሰን አምስቱ ድርጅቶች ተነጋግረን የጋራ ሀሳባችንን ጨምቀን የጋራ ጥያቄ ነው ያቀረብነው። በዛ ዙሪያ ሌሎቹ ፓርቲዎችም እንዲሳተፉ ጠይቀን ነበር። ግን አንዳንዶቹ ፓርቲዎች ሌላ እንደዚሁ 11 ፓርቲ የሚሆኑ የራሳቸውን ጥምረት ፈጥረው በተመሳሳይ ሁኔታ ማቅረባቸውን አውቃለሁ። በተናጠል ብቻውን ያቀረበው መድረክ ነው። ከዛም በኋላ በነበረው ሂደት በሞዳሊቲው ላይ በተደረጉት ውይይቶች ሁሉ እየተገናኘን እየተነጋገርን በሁሉም ነገር ላይ ልንስማማ ስለማንችል በሚያስማሙን ጉዳዮች ላይ እየተመካከርን ነው። አሁን እንግዲህ ሰማያዊ ፓርቲ ድርድሩን አቋርጬ ወጥቻለሁ ብሏል። ከዛ ውጭ ያሉት ፓርቲዎች ግን አሁንም በተመሳሳይ ሁኔታ በቀሪዎቹ በዋናው አጀንዳ ጉዳይ መነጋገራችን ይቀጥላል ብለን ነው የምናስበው። ይሄ ብቻ አይደለም፣ በእኛ እምነት ተቃዋሚ ጎራ እንደ ጎራ እንደዚህ አይነት ጠንክር ያለ መድረክ ፈጥረን እየተነጋገርን ብንገባ በድርድሩ ስምረት በድርድሩም ሂደት ደግሞ ውጤት ለማግኘት ይጠቅመናል ብለን ነው የምናስብ።
እሺ፣ እንግዲህ አቶ ልደቱ አያሌው ወደ ማገባደድነንና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ?
ብዙም አዲስ ነገር ለማለት አይደለም፣ ግን ምንድን ነው አገራችን ከሰባት ከስምንት ወር በፊት የነበረችበት ሁኔታ ግልጽ ነው ለማንም ኢትዮጵያዊ። በታሪካችን አይተነው የማናውቀው ብጥብጥ ፍጅት ነው ኢትዮጵያ ውስጥ የተከሰተው። ይቺ ሀገርም ደግሞ በዲሞክራሲ ስርዓት እየተመራ ሆኖ ካለች ከ25 ከ26 ዓመት በኋላ አሁን በአስቸኳይ ጊዜ አዋጅ ነው እየተመራች ያለችው። ህዝቡ ውስጥ አገሪቱ ውስጥ የተፈጠረው የፖለቲካ ቅራኔ በሰከነ ውይይትና ድርድር በሰጥቶ መቀበል ሂደት መለዘብ ካልቻለ፣ መፍትሄ ማግኘት ካልቻለ የዚች ሀገር መጻኤ ህልውና አደጋ ውስጥ ነው ያለው። ስለዚህ እኔ ህዝቡ የበለጠ ትኩረት ሰጥቶት እዚህ ድርድር በፖለቲካ ፓርቲዎቹ ላይ ጫና መፍጠር አለበት የሚል መልእክት ነው አስተላለፍ የምፈልግ።
እሺ፣ እንግዲህ አቶ ልደቱ አያሌው ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም እድሉ ስለተሰጠኝ በጣም ነው አዳነች ማመሰግ።
እሺ።